ይህ የአሜሪካ ድምፅ ነው። በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 23 2016 ዓ.ም ፕሮግራማችን ጀመረ። በሺዎች የሚቆጠሩ ከሱዳን ተመላሽ ኢትዮጵያውያን ወደ ቀያቸው አላመሩም።
የመጣሁት በሐምሌ ነው። ምንም ነገር እርዳታ ይመዘግባሉ። መዝግቦት ያበቁ በቃ እርዳታ በስነ ስርዓት እንደ ሰው አናገኘ ዝም ብለን በራ በቃ በእግዚአብሔር ብቻ ሀይል ነው የምንኖረው።
መተማ ላይ የተቀመጡትን በራሳቸው ፍላጎት የተቀመጡ ናቸው። ወደ ቀያቸው መመለስ አለባቸው። ከተማ ላይ ቢቀመጡ ሊያገኙ አይችሉ። ምክንያቱም ጥናትን መሰረት አድርጎ ስለሆነ ድጋፍ የሚሰጠው ዋና ከተማ ላይ የሚቀመጥ ከሆነና ወደ ተወለደበት አካባቢ ካልሄደ የሚሆን አይደለም ማለት ነው።
ቀደም ሲል የሰማችኋቸው ከሱዳን ተፈናቅለው መተማ የሚገኙ ተፈናቃይ ሲሆኑ እሳቸውን ተከትለው የሰማችኋቸው ደግሞ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብልን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጭ ተመልካቾች። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ብርሃን ኃይሉ ፕሮግራሙን ከስቱዲዮ ትመራልናለች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግድ ወልዴ መራቸዋለሁ።
በድጋሚ እንደምናመሻችሁ። የአፍሪካ ህብረት ከ6 ሚሊዮን ዶላር በላይ ከባንክ ሂሳቡ ሊጭበረበር እንደነበር አስታወቀ። የኢትዮጵያ አየር መንገድ ባለፈው አንድ ዓመት ጊዜ ውስጥ ተጨማሪ 30 ከመቶ መንገደኞችን ማጓጓዙ፣ እንዲሁም ፍራንሷ ቦዚዜ ላይ የመያዣ ትዕዛዝ ወጣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአፍሪካ ህብረት በኢትዮጵያ ንግድ ባንክ ከሚገኘው የባንክ ተቀማጩ ላይ ከ6 ሚሊዮን ዶላር በላይ በማጭበርበር ወጪ ሊደረግ ሲል ማዳኑን ትላንት ማክሰኞ አስታውቋል። ሰኞ ሚያዝያ 7 ቀን 2016 ዓ.ም ገንዘቡን ሊያወጣ የነበረውና በስም ያልተጠቀሰው ግለሰብ የህብረቱ ተቀጣሪ እንዳልሆነም አስታውቋል። ግለሰቡ ለግንባታና ለውሃ ጉድጓድ ቁፋሮ ተከፋይ በሚል ባቀረባቸው የተጭበረበሩ ሰነዶች አማካይነት ከኢትዮጵያ ንግድ ባንክ የአፍሪካ ህብረት ቅርንጫፍ ሚያዝያ 7 ቀን 2016 ዓ.ም ሊያወጣ ሞክሮ እንደነበረ ህብረቱ አስታውቋል። የኢትዮጵያ ባለሥልጣናት ወዲያውኑ ስለ ሁኔታው እንዲያውቁ መደረጉንና ግለሰቡ በምርመራ አሰራር ደንብ መሠረት ተለይተው መያዛቸውን ህብረቱ ማስታወቁን የኤፍፒ ዘገባ አመልክቷል። ተጠርጥረው ተያዙ የተባሉት ግለሰብ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጠቅላይ ቤተ ክህነት ምክትል ዋና ሥራ አስኪያጅ ሊቀ አእላፍ ቀሲስ በላይ መኮንን መሆናቸውንና ለሁለተኛ ጊዜ ፍርድ ቤት መቅረባቸውን የአሜሪካ ድምፅ የአማርኛ አገልግሎት ባለፈው ሳምንት ማክሰኞ ሚያዝያ 16 2016 ጠበቃቸውን አነጋግሮ ዘገባ መስራቱ ይታወሳል። ፍርድ ቤቱ የተጠርጣሪውን የዋስትና ጥያቄ ውድቅ በማድረግ ለፖሊስ የ8 ቀናት ተጨማሪ የምርመራ ጊዜም መፍቀዱ ይታወሳል። የኢትዮጵያ አየር መንገድ ካለፈው ዓመት ሰኔ አንስቶ እስከ መጪው ሰኔ ባለው አንድ ዓመት ጊዜ ውስጥ ተጨማሪ 30 ከመቶ መንገደኞችን ያጓጉዛል ተብሎ እንደሚጠበቅ የተቋሙ ዋና ሥራ አስፈጻሚ አስታውቀዋል። የሮይተርስን ዘገባ ስመኝሽ የቆየ ታቀርበዋለች።
የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ረቡዕ ዕለት ከሮይተርስ ጋር ባደረጉት ቆይታ አየር መንገዱ 30 ከመቶ ተጨማሪ መንገደኞችን ማግኘት የቻለው አዳዲስ መስመሮችን በመጀመሩና ዓለም አቀፍ ጉዞ ዳግም በማንሰራራቱ መሆኑን አስታውቀዋል። ሆኖም በአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ ከአውሮፕላኖች አቅርቦት መዘግየትና ከአቅርቦት ሰንሰለት መቃወስ ጋር ተያይዞ በተፈጠረ የሞተር እጥረት ምክንያት ችግሮች እንደተጋረጡበትም አቶ መስፍን ጨምረው ገልጸዋል። ብዙ ፈተናዎች አሉብን ያሉት አቶ መስፍን ለምሳሌ የአውሮፕላን አምራቾች በተለይ ቦይንግ የአውሮፕላን አቅርቦታቸው በመዘግየቱ ምክንያት ከፍተኛ የአውሮፕላን እጥረት አለብን ሲሉ አስረድተዋል። ከፍተኛ የአቅርቦት ችግር የሚስተዋለው በተለይ ከቦይንግ በሚመጡ ጠባብ አካል ያላቸው የመንገደኞች አውሮፕላን ላይ መሆኑን የገለጹት አቶ መስፍን ለረጅም ርቀት በረራዎች ጥቅም ላይ የሚውሉ ትላልቅ አውሮፕላኖችም እንዳይበሩ መከልከላቸው ለጉዳት ያጋለጣቸው መሆኑን አመልክተዋል። የኢትዮጵያ አየር መንገድ እንደ አውሮፕላን አቆጣጠር በ2035 ያሉትን አውሮፕላኖችና የበረራ መስመሩን በእጥፍ ለማሳደግ የያዘውን እቅድ ለማሳካት 70 የቦይንግና ኤርባስ አውሮፕላኖችን ያዘዘ ሲሆን ተጨማሪ 54 አውሮፕላኖችን የመግዛት አማራጮችም አሉት። የእድገት እቅዱ አመታዊ ገቢን በ400%ና የመንገደኞችን ቁጥር በ440% እንደሚያሳድግም ይጠበቃል። አቶ መስፍን አክለው አየር መንገዱ በቃ ማጓጓዝ ስራው ላይም ተጨማሪ መዋለ ንዋይ እያፈሰሰ መሆኑን የጠቀሱ ሲሆን በዚህ አመት የካቲት ወር ላይ አዲስ አበባ በሚገኘው ዋና መቀመጫው 55 ሚሊዮን ዶላር ያወጣ ለኢንተርኔት ላይ ግብይት ሸቀጦች ማጓጓዣ የሚሆን ተቋም መክፈቱን ተናግሯል። በኢንተርኔት ላይ የሚደረግ ንግድ በከፍተኛ ፍጥነት እያደገ ነው ያሉት አቶ መስፍን ፍላጎቱ አፍሪካ ውስጥ በከፍተኛ ሁኔታ እየጨመረ መምጣቱንም አብራርተዋል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አንድ በተባበሩት መንግስታት ድርጅት የሚደገፍ ፍርድ ቤት የቀድሞ የማዕከላዊ አፍሪካ ሪፐብሊክ ፕሬዝዳንት ፍራንሷ ቦዚዜ ላይ የመያዣ ትዕዛዝ ማውጣቱን አስታውቋል። ማዘዣ የወጣው ሰራዊታቸው ከእንደ አውሮፓን አቆጣጠር 2009 እስከ 2013 ባለው ጊዜ ውስጥ በሰብአዊነት ላይ ወንጀል ሳይፈጽም አልቀረም በሚል ነው። በመዲናዋ ባንጊ ላይ የተሰየመውና ከሀገር ውጭ ካሉ ፍርድ ቤቶች ጋር የሚሰራው ልዩ የወንጀል ችሎት ቦዚዜ ግድያ፣ አስገድዶ መሰወር፣ ሰቆቃ፣ መድፈርና ሌሎችንም ኢሰብአዊ ድርጊቶችን ፈጽመዋል ሲል ከሷል። የ77 ዓመቱ ቦዚዜ በመፈንቅለ መንግስት ወደ ስልጣን የመጡት በእንደ አውሮፓውያን አቆጣጠር 2003 ሲሆን ከ10 ዓመታት በኋላ ከወንበራቸው ተወግደዋል። ቦዚዜ ካለፈው ዓመት መጋቢት ጀምሮ በስደት ጊኒ ቢሳው ውስጥ የሚገኙ ሲሆን ከዛ ሆኖ ዋናውን አማጺ ቡድን በመምራት ላይ ይገኛሉ። በእንደ አውሮፓውያን አቆጣጠር 2015 በተመድ እገዛ የተቋቋመው ችሎት ትዕዛዙን ያወጣው ባለፈው የካቲት መሆኑንና ጊኒ ቢሳው ተጠርጣሪውን ቦዚዜ ይዛ እንድታስረክብ ጠይቋል። ችሎቱ በማዕከላዊ አፍሪካ ሪፐብሊክ ተፈጽመዋል የሚባሉ የጦር ወንጀሎችን እንዲመረምር የተቋቋመ ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአሜሪካ በሚገኙ በርካታ ዩኒቨርሲቲዎችና ኮሌጆች ፍልስጤማውያንን በመደገፍ የሚደረገው የተማሪዎች ተቃውሞ አድማ ቀጥሏል። በካሊፎርኒያ ዩኒቨርሲቲ የሎስ አንጀለስ ግቢ ዛሬ ረቡዕ ማለዳ የፍልስጤማውያን ደጋፊዎች በአንድ ወገንና የእስራኤል ደጋፊዎች በሌላ ሆነው ተጋጭተዋል። ተማሪዎቹ በቡጢ በካልቾና በቆመት ጭምር ድብድብ ላይ ሲያሉ ፖሊስ መሃል ገብቶ ለያይቷቸዋል። በመላው አሜሪካ ከኒውዮርክ እስከ ቴክሳስና ካሊፎርኒያ በተዛመተው ተቃውሞ ተማሪዎች ድንኳን ሰርተው በመቀመጥ ዩኒቨርሲቲዎቻቸው ከእስራኤል ጋራ ወይንም በጋዛ የሚካሄደውን ጦርነት ከሚደግፉ ወገኖች ጋራ ምንም አይነት የስራ ግንኙነት እንዳያደርጉ በመጠየቅ ላይ ናቸው። ኒውዮርክ በሚገኘው በኮሎምቢያ ዩኒቨርሲቲ የነበረውን በድንኳን የመቀመጥ አድማ ፖሊስ መበተኑ ታውቋል። የፍልስጤማውያን ደጋፊዎች ያገቱትን ሕንጻም አስለቅቋል። የኒውዮርኩ ከንቲባ ኤሪክ ኤደምስ ወደ 300 የሚጠጉ ሰዎች በኮሎምቢያና ሲቲ ኮሌጅ መያዛቸውን አስታውቀዋል። ከቪየትናም ጦርነት ወዲህ የታየ ትልቁ የተማሪዎች ንቅናቄ እንደሆነ በሚነገረው ተቃውሞ በመላ አገሪቱ እስከ አሁን ከ1000 በላይ ሰዎች በሕግ አስከባሪዎች መያዛቸውም ታውቋል። በአሜሪካ የተወካዮች ምክር ቤት አባሏና የጆርጂያ የሪፐብሊካን ፓርቲ ተወካዩ ማርጀሪ ቴይለር ግሪን የምክር ቤቱ አፈ ጉባኤ የሆኑትን ማይክ ጆንሰን ከወንበራቸው ለማንሳት ድምፅ እንዲሰጥ እንደሚጠይቁ አስታውቀዋል። የዲሞክራቲክ ፓርቲው አባላት ማይክ ጆንሰንን እንደሚታደጉ ማስታወቃቸውን ተከትሎ ተወካዩ የሪፐብሊካን ፓርቲ ጓዶቻቸው ወገናቸውን እንዲለዩ በማስገደድ ላይ ናቸው። በካፒቶል ደጃፍ ላይ ሆነው ዛሬ የተናገሩት ማርጀሪ ቴይለር ግሪን የህዳር ወሩ ምርጫ በተቃረበበት በዚህ ወቅት በፓርቲ ውስጥ ፍትጊያ ከመፍጠር እንዲታቀቡ ከቀድሞ ፕሬዚደንት ዶናልድ ትራምፕ ጭምር የተነገራቸው ቢሆንም የሚቀበሉት አልሆነም። የሪፐብሊካኑ አፈ ጉባኤ ማይክ ጆንሰን ከዲሞክራቶች ጋር በመተባበር የአገሪቱን በጀትና ለዩክሬን እንዲሁም ለሌሎችም የአሜሪካ ሸሪኮች የሚሰጠው የበጀት ሕግ እንዲጸድቅ በማድረጋቸው በአንዳንድ የፓርቲያቸው ሰዎች ጥርስ ተነክሶባቸዋል። ዲሞክራቶቹ አፈ ጉባኤው ከሚመጣባቸው ማንኛውም አደጋ በድምፃቸው እንደሚታደጉ በማስታወቅ ላይ ናቸው። በመጨረሻም የሩሲያ ሚሳኤል የዩክሬንን የወደብ ከተማ ኦዴሳ መምታቱን ተከትሎ አንድ ጥንታዊ ሕንጻ በእሳት ተያይዟል። በሚሳኤል ጥቃቱ አራት ሰዎች እንደሞቱ የአሶሴትድ ፕሬስ ዘገባ አመልክቷል። የጥቃት ማስጠንቀቂያው ለጥቂት ደቂቃዎች ብቻ የተሰጠ በመሆኑ በመንገድ ላይ የነበሩ ሰዎች ለመደበቅ በቂ ጊዜ እንዳልነበራቸው ታውቋል። የሃሪ ፖተር ግንብ በመባል በአካባቢው ሰዎች የሚጠራው ህንፃ ክፉኛ ተመቶ በእሳት ተያይዟል። ህንፃውን እና በአካባቢው ያሉ ሌሎች ንብረቶች ባለቤትነት የያዘ ግለሰብ በአደጋው ሕይወቱ ማለፉም ታውቋል። በሚሳኤል ጥቃቱ ወቅት የባህር ዳርቻው መዝናኛዎች፣ በእግር መንሸራሸሪያ መንገዶችና ፓርኮች በሰዎች ተሞልተው እንደነበርም ታውቋል። ክብራትና ክብራን ለምሽቱ ያስኩ ዜና በዚሁ ተፈጽሟል። ለቀሪው ዝግጅቶች ወደ ደረጀ መልሳቸዋሉ።
እንግዱ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው።
ከዓለም አቀፍ አጋሮች፣ ሀገሮች፣ ተቋሞች የሚያስፈልገው እነዚህን የሰብአዊ መብት ችግሮች እንዴት እንፍታ፣ እንዴት እናስወግድ የሚለው ላይ መነጋገር እና ድጋፍና እርዳታ ማድረግ የሚጠቅም እንደሆነ ነው እንጂ ሪፖርቱ ግን የተለየ አዲስ የሚጨምረው ፋይዳ ያለ አልመሰለኝም በመስለኝ።
የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዳንኤል በቀለን ነው የሰማችኋቸው። በዛሬው የሁለተኛው አጋማሽ ዲሞክራሲ በተግባር ዝግጅታችን ሙሉውን ታገኙታላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com፣ በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ግርማ ደገፋና ሲሳይ አሸናፊ፣ በዌብና ማህበራዊ ድረገጽ ፕሮዲውሰር አበባየው ገበያው አብረዋሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ዘገባችን እንለፍ። ባለፈው ዓመት በሱዳን የተፈጠረውን ግጭት ሸሽተው በመተማ በኩል የተመለሱ ኢትዮጵያውያን ወደ ቀያቸውና የትውልድ ስፍራዎቻቸው ገና አለማምራታቸውና በዚያው በመተማና በሌሎች የአቅራቢያ ከተሞች ለውራት እንደተቀመጡ መሆኑን ገልጸዋል። ተመላሾቹ እስካሁን በቂ እርዳታ አለማግኘታቸውን ለአሜሪካ ድምፅ ተናግረዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታበል በበኩላቸው ፍልሰተኞችን ለመደገፍ ግምገማ እየተደረገ እንደሚገኝ ገልጸዋል። አስቴር ምስጋናው ዝርዝር አላት።
ለ13 ዓመታት በሱዳን ካርቱም በግል ስራ ይተዳደር እንደነበር በስልክ የገለጸልን ዮሐንስ አስረስ ባለፈው ዓመት በሱዳን በተቀሰቀሰው የእርስ በርስ ጦርነት ምክንያት ሁለት ልጆቹን ይዞ ወደ ኢትዮጵያ ከተመለሰ በኋላ አሁን በመተማ መጠለያ ጣቢያ እንደሚገኝ ነግሮናል። ዮሐንስ ዛሬ ረቡዕ ለአሜሪካ ድምጽ እንደገለጸው እስካሁን በቆየበት የመተማ መጠለያ ጣቢያ ከዓለም አቀፍ ረጅ ድርጅቶችም ይሁን ከመንግስት በቂ ድጋፍ አላገኘም።
የመጣሁት በሐምሌ ነው። ምንም ነገር እርዳታ ይመዘግባሉ። መዝግበው ሲያበቁ በቃ እርዳታ በስነ ስርዓት እንደ ሰው አናገኘ ዝም ብለን በራ በቃ በእግዚአብሔር ብቻ ኃይል ነው የምንኖረው።
በዚሁ መጠለያ ጣቢያ የሚገኘው ሌላው አስተያየት ሰጪ አብርሃም አለሙም በጣቢያው ውስጥ አለ ያለውን ችግር እንዲህ ያብራራል።
እኛ ምንም ነገር እስካሁን ድረስ የሚያ ነበር አልሚው እየመጣ ነው። ዮሐንስን ማሳለፍ ነው፣ መስቀልንም ገናንን ማሳለፍ ነው። እስካሁን ድረስ ምንም የሚያያን ሰው የለም እዚህ ላይ።
በአንጻሩ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል እስካሁን በመተማ የተቀመጡ ፍልሰተኞች ወደ አካባቢያቸው መመለስ ያልፈለጉ ናቸው ይላሉ።
መተማ ላይ የተቀመጡትን በራሳቸው ፍላጎት የተቀመጡ ናቸው። ወደ ቀያቸው መመለስ አለባቸው። ከተማ ላይ ቢቀመጡ ሊያገኙ አይችሉም። ምክንያቱም ጥናትን መሰረት አድርጎ ስለሆነ ድጋፍ የሚሰጠው ዋና ከተማ ላይ የሚቀመጥ ከሆነና ወደ ተወለደበት አካባቢ ካልሄደ የሚሆን አይደለም ማለት ነው። ግን ወደ አካባቢው መንግስት ያደርሳል።
በመጠለያ ጣቢያው የሚገኙ ፍልሰተኞች በበኩላቸው ወደ የትውልድ አካባቢያቸው ለመመለስ እንቅፋት ፈጥሮብናል ያሉትን ወቅታዊውን የክልሉን ችግር ያነሳሉ።
ትውልድ ቦታ ኔራቁ ነበረ አብርገሌ የዛት ስደት ነበሩ በዛ በላይ
ወልዳያኑ ደስ ነው ያለን በስደት እንደነ አሁን እየተመለስ ነው ምናምን ያ ምንም ይቀመስ የለለው እዛ እጄ ተራፍ ከመሞት ከኔ የባሱ ሆኑ በተሰቦቼ በቃዛ ዝም ብዬ ቆጫልኩ። አሁን ለምሳሌ እኔ ቤተሰብ የለኝም እንደገና ሁለት ወልጃለሁ ተመትቻለሁ በጥይት ወደ ማል ሀገር ልግባ ብለም ምንም ቤተሰብ ስለሌለ ድረስ የወጣሁት 16 አመት የነው ከሱዳን ውስጥ የተቀመጡ ማለት ነው።
በደባርቅ ከተማ ከማህበረሰቡ ጋር ተቀላቅለው እንደሚኖሩ የገለጹልን ከሱዳን ተመላሽ ፍቅሩ ታደሰ እርሳቸውን ጨምሮ 4000 የሚደርሱ ፍልሰተኞች በከተማው ውስጥ እንደሚገኙና አስከፊ ኑሮ በመምራት ላይ እንዳሉ አስረድተዋል። ከቤተሰባቸው ጋር ለመኖርም የቤተሰቡ ብዛት አዳጋች እንደሆነባቸው አመልክተዋል።
እኛንም ስለመጣ እንድ ላይ ከካም በማልገባ ነው መጠለያ ማላገባ ነው ዝም ብለን ከዞኑ ብቻ ነው የተለቀቅነው። ቤተሰብ ሊያስጠጋን አልቻለም። በአብዛኛው የምንገኘው እንደነገርኩሽ በመስጊድና በቤተክርስቲያን ተጠልሎ የሚገኝ ግን እስካሁን ላይ ኮሚሽኑ ቢሉም የተደረገልን አንዳችም ድጋፍ የተደረገልን ነገር የለም።
በጃናሞራ ወረዳ ከቤተሰቦቹ ጋር እንደሚኖር የነገረን ሌላው ተመላሽ ግርማው ጌታቸው ለአንድ አመት ሙሉ ምንም አይነት ድጋፍ አግኝቶ እንደማያውቅ ይናገራል።
ወደ ኢትዮጵያ የገባሁት ግንቦት 16 ነው። ከቤተሰቦቼ ተለይቼ ነው የምኖረው። እኔ ብቻ ሳይሆን የምኖረው በጃናሞራ ወረዳ እኔም በኮሚቴ ምክንያት መዝግቤ ነበር። አንዴ ወደ 600 እንገናኛለን። ሁላችንም በየቤተሰቦቻችን ተዘግበን ያለን እርዳታ ምንም ያገኘነው እርዳታ የለም። ከነመታወቂያ ተነፍገናል። እስከነ ሕክምና በተለይ ህጻኖች በጣም የሚያሳዝን ሁኔታ ነው ያሉ። ድጋፍ የሚባል ነገር የተደረገላቸው ነገር የለም።
የአደጋ መከላከልና ምግብ ዋስትና ኮሚሽነር በደባርቅና በሌሎች አካባቢዎች የተጠለሉ ፍልሰተኞችን ለመደገፍ ግምገማ እየተደረገ ነው ብለዋል።
ምናልባት ደባርቅ ከተማና እዛው ሰሜን ጎንደር ላይ ዳባት ላይ የሆነ የተወሰነ ችግር አለ። ምክንያቱም ደብሊውፒፒ ስለሆነ የሚረዳው በሰብል ግምገማው ሁለቱ ወረዳዎች ስላልተካተቱ ተመላሾች ላይካተቱ ይችላሉ ማለት ነው። እሱ እንዲካተት ፌዴራል ጋር እየተነጋገርን ነው። መካተት ስላለባቸው ተመላሾቹም እንደ ማንኛውም ተረጂ ማግኘት አለባቸው። ግን አብዛኛውን ጊዜ ከተማ መርጠው ከሆነ የሚጠመጡት ንግድ ነው መነገድ ያለባቸው እንጂ ከተማ ላይ ብዙ ጊዜ የሰብል ግምገማን ማዕከል ስለማያደርግ እዛ ላይ እርዳታ ማድረስ ለከተሞቹ ብዙ የተፈቀደ አይደለም በእኛ አሰራር ማለት ነው። የተመለሰው ሁሉ ላይደገፍ ይችላል። ምክንያቱም እኛ እርዳታ የምንሰጠው በጣም የባሰበት ችግረኛ ነው እንጂ ቶታሊ ሁሉንም እንረዳለን ካለ የመንግስት አቅምም አይፈቅድም ማለት ነው። እና እነሱ ተለይተው እስከመጡ ድረስ አቅጣጫ አስቀምጠና እንደግፋቸዋለን። ነው
በሱዳን የቀጠለውን ግጭት ሸሽተው በመተማ በኩል ወደ ሀገራቸው ከተመለሱ ኢትዮጵያውያን 3848 የሚሆኑት እስከ 9 ወር ገደማ በዚያው በመተማ ለመቆየት መገደዳቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ባለፈው ሳምንት አርብ ባወጣው መግለጫ አስታውቋል። በደባርቅ ከተማ ከ4000 በላይ እንዲሁም በጎንደር በባህር ዳር እና በሌሎች አካባቢዎች ደግሞ ቁጥራቸውን በውል ያልገለጿቸው ፍልሰተኞች እንደሚገኙ ከክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋ ነው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከሰሜን ኢትዮጵያው ጦርነት በኋላ የይገባኛል ጥያቄ በሚነሳባቸው የትግራይና የአማራ ክልሎች በአዋሳኝ አካባቢዎች የተመሰረቱ አስተዳደሮችን በመጪዎች 2 ወራት ጊዜ ውስጥ በማፍረስ ተፈናቃዮችን ለመመለስ ከፌዴራሉ መንግስት ጋር ስምምነት ላይ መደረሱን የትግራይ ክልል ምክትል ፕሬዚደንት አስታውቀዋል። ምክትል ፕሬዚደንቱ ሌተናል ጀነራል ታደሰ ወረደ ለክልሉ ብዙሃን መገናኛ በሰጡት መግለጫ በትግራይ ክልል ጦርነት የሚፈልግ አፈንጋጭ አስተሳሰብ አለ በሚል በፌዴራል መንግስት ከፍተኛ አመራሮች የተገለጸውን ተችተዋል። ሙልጌታ አጽብሃ ዝርዝሩን ልኳል።
የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደም ዛሬ ረቡዕ ለክልሉ ብዙሃን መገናኛ በሰጡት መግለጫ በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩ አዋሳኝ አካባቢዎች የተፈናቀሉ ዜጎች ስለሚመለሱበትና አዲስ አስተዳደር ስለሚመሰረትበት ጉዳይ በተዘጋጀው ዝርዝር እቅድ ላይ ከመከላከያ ሰራዊት ከፍተኛ አመራሮች ጋር መወያየታቸውን ተናግረዋል። ምክትል ፕሬዚደንቱ በቅርቡ ለ2 ቀናት እንዳደረጉት በገለጹት በዚህ ውይይት እስከ መጪው ሰኔ 30 ቀን ድረስ ተፈናቃዮች አጠቃሎ ለመመለስና ከጦርነቱ በኋላ በአካባቢዎቹ የተመሰረቱ አስተዳደሮችን በማፍረስ አዲስ አስተዳደር ለመመስረት ከስምምነት ላይ መደረሱን አስታውቀዋል።
በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ፣ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት 30 ቀን፣ በምዕራብ ትግራይ ደግሞ እስከ ሰኔ 30 ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል።
ሌተናንት ጀነራል ታደሰ በዚሁ መግለጫቸው መኖሪያ ቤታቸውና የሚታረስ መሬታቸው በሌሎች ሰዎች የተያዙባቸውን ተፈናቃዮች በተመለከተ ቦታቸውን ነጻ የማድረግ ስራ ይሰራል ብለዋል። በአፍሪካ ህብረት የተቋቋመው ተቆጣጣሪ ቡድን የእቅዱን አፈጻጸም እንደሚከታተለው ገልጸው ከኢትዮጵያ መከላከያ ሰራዊት ጋራም ክንውኑ በየጊዜው እንደሚገመገም ተናግረዋል። ይህም ሆኖ አከራካሪ እየተባሉ በሚጠሩት አካባቢዎች በአዲስ መልክ ይቋቋማሉ የተባሉት አስተዳደሮች ከሰኔ 30 ቀን በኋላ በማን መዋቅር ስር ይሆኑ በሚለው ጉዳይ ከፌዴራሉ መንግስት ጋር ልዩነት መኖሩ ምክትል ፕሬዚደንቱ ጠቁሟል። የፌዴራል መንግስት አስተዳደሮቹ በመዋቅሮቹ ስር እንዲቆዩ ይፈልጋል ያሉትን ሌተናንት ጀነራል ታደሰም የትግራይ ክልል ጊዜያዊ አስተዳደር በአንጻሩ በክልሉ ስር እንዲቀጥሉ አቋም መያዙ አመልክተዋል። የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሰሞኑን በደሴና ኮምቦልቻ ከተሞች የልማት ጉብኝት ባደረጉበት ወቅት በትግራይ ክልል ችግሮችን በውይይት ከመፍታት ይልቅ የኃይል አማራጭን መጠቀም የሚፈልግ አፈንጋጭ አስተሳሰብ አለ በማለት የተናገሩት ምክትል ጠቅላይ ሚኒስትሩ ህዝቡ ይህን አካል ወደ ሰላም እንዲመጣ በማድረግ የበኩሉን ድርሻ እንዲያበረክት ጥሪ አቅርበዋል። ይህ ካልሆነ ግን መንግስት ህግ የማስከበር ተልእኮውን እንደሚፈጽም ማሳሰባቸው ይታወሳል። ሌተናንት ጀነራል ታደሰ በዚህ ጉዳይ ላይ በቀጥታ ለምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልስ ባይሰጡም ጥያቄዎች በሰላማዊ መንገድ ብቻ እንዲፈታ አስተዳደራቸው እንደሚያምን ገልጸው በክልሉ ጦርነት የሚፈልጉ አፈንጋጮች አሉ ተብሎ የሚናገረው ስህተት ነው ብለዋል።
በአንድ በኩል ውጊያ የሚፈልግ በሌላ በኩል ደግሞ ሰላምን የሚፈልግ ኃይል አለ እየተባለ ሆን ተብሎ የሚፈጠረው ተረክ ስህተት ነው። ስህተት መሆኑንም ለእነርሱም ገልጸንላቸዋል። መሬት ላይ የሌለ ነገር ነው። እንደ ትግራይ አንድ ሆነን የሰላም ስምምነቱን ተግባራዊ ለማድረግ ነው እየሰራን ያለ ነው።
ምክትል ፕሬዚደንቱ አያይዘውም በኢትዮጵያ ባሉት ወቅታዊ ችግሮች ላይ የመፍትሄ አካል ለመሆን እንጂ ወደ ችግር አዙሪት ለመመለስ አንሻም ብለዋል። ከአማራ ክልል ጋራም የተበላሸው ግንኙነት ለመጠገን እንጂ አዲስ ውጥረት የመፍጠር ፍላጎት አለመኖሩን ገልጸዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራህ በቅርቡ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ በፌዴራል መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልሎች አዋሳኞች ይገባኛል ጥያቄ በህግና በሰላማዊ መንገድ እንዲፈታ ከስምምነት መደረሱን ገልጸዋል። ለዚህም ሁሉም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ ጥሪ ማቅረባቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የአውሮፓ ህብረት ምክር ቤት ሰኞ ዕለት ባወጣው መግለጫ ለኢትዮጵያውያን የሚሰጠውን የቪዛ አሰጣጥ ሂደት ለማጥበቅ መወሰኑን ማስታወቁን ተከትሎ ትናንት ማክሰኞ ማምሻውን በብራስልስ ቤልጅየም የሚገኘው የኢትዮጵያ ኤምባሲ በጉዳዩ ላይ ምላሽ ሰጥቷል። ኤምባሲው ሁኔታውን አስደንጋጭ ሲልም ጠርቶታል። ኤደን ገረመው የኤኤፍፒና የአሶሲየትድ ፕሬስን ዘገባዎች እንደሚከተለው አጠናቅራዋለች።
የአውሮፓ ህብረት በኢትዮጵያ ላይ የቪዛ አሰጣጥ ሂደት ማጥበቁን ተከትሎ ትላንት ማክሰኞ በብራስልስ የሚገኘው የኢትዮጵያ ኤምባሲ መግለጫ አውጥቷል። ኤምባሲው የህብረቱን ውሳኔም አስደንጋጭ ሲል ነው የጠራው። ህብረቱ በሰኞ ዕለት መግለጫው ኢትዮጵያ በህገ ወጥ መንገድ በአውሮፓ ህብረት የሚቆዩትን ዜጎቿን በማስመለሱ ረገድ የምታደርገው ትብብር በቂ ሆኖ ባለማግኘቱ እዚህ ውሳኔ ላይ ሊደርስ መቻሉን አስታውቋል። ኮሚሽኑ እርምጃውን እየወሰደ ያለው የኢትዮጵያ ባለስልጣናት በድጋሚ ጥያቄን በተመለከተ ምላሽ ባለማግኘታቸው እንዲሁም የአውሮፓ ህብረት ከሀገር መባረር ሲል የሚጠራውን በፈቃደኝነትም ሆነ በበጎ ፈቃደኝነት ያልተመለሱ የመመለሻ ስራዎች በማደራጀት ተልእኮዎች ረገድ ጉድለቶች በመኖራቸው ነው ብሏል። በአውሮፓ አፍሪካ ህብረት በህገወጥ መንገድ የሚቆዩ አብዛኞቹ ሰዎች ምንም አይነት ህግ ሳይተላለፉ በህጋዊ መንገድ በአየር መንገዶችና በወደቦች ወደ አውሮፓ እንደሚገቡ ገልጾ ነገር ግን አብዛኞቹ የቆይታ ጊዜያቸው ሲጠናቀቅ ወደ ሀገራቸው አይመለሱም ሲል አስታውቋል። ይህ አሃዝም በባህር ላይና በጀልባ አማካኝነት ተጉዞ በመምጣት ጥገኝነት አለም የተሻለ ኑሮና ስራ ፍለጋ ወደ አውሮፓ ከሚገቡት ይበልጣል ሲልም ነው የገለጸው። እርምጃው ኢትዮጵያውያን በ27 የአውሮፓ ሀገራት ለመጓዝ በሚያቀርባቸው የጉብኝት መስፈርቶች መሟላት ላይ ካሁን በኋላ በነጻ የመንቀሳቀስ የነጻነት ፍቃድ አይሰጣቸውም ማለት ሲሆን፣ በተጨማሪም ከአንድ ጊዜ በላይ የመመላለሻ ፍቃድ ወይም ቪዛ እንዳያገኙ ኢትዮጵያውያን ዲፕሎማቶችም ለቪዛ እንዲከፍሉ የሚያደርግና ቪዛ ለማግኘት 15 ቀናት ብቻ ይፈጅ የነበረውን ጊዜ ወደ 45 ቀናት የሚያሳድግ ነው። በብራስልስ የሚገኘው የኢትዮጵያ ኤምባሲ ሁኔታውን አስደንጋጭ ከማለት በተጨማሪም የአውሮፓ ህብረት ውሳኔውን በድጋሚ እንዲያጤን ጠይቋል። መግለጫው የምክር ቤቱ ውሳኔ በኢትዮጵያና በአውሮፓ ህብረት መካከል ያለውን ጠንካራ ትብብር ኢትዮጵያውያንን ወደ ሀገራቸው ለመመለስና መልሶ ለማቀላቀል የሚደረገውን ስራ ያላገናዘበ ነው ያለ ሲሆን፣ አክሎም ውሳኔው የዜጎችን ማንነት ለማረጋገጥ የሚደረገውን አታካች ሂደትም ከግምት ውስጥ ያላስገባ ነው ብሏል። ጥብቅ ደንቦቹ መደበኛ ያልሆነ ስደትን ለመቆጣጠር የአውሮፓ ህብረት እየተከተለ ያለውን የመሸለምና የመቅጣት አካሄድ አካል ናቸው። የአውሮፓ ህብረት ከዚህ ቀደም በጋምቢያ ላይ ተመሳሳይ ጥብቅ የቪዛ ሂደት መመሪያዎችን በስራ ላይ አውሏል። የአሜሪካ ድምጽ በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ ወደ ኢትዮጵያ ውጭ ጉዳይ ሚኒስትር ስልክ ቢደውልም የውጭ ጉዳይ መስሪያ ቤቱ በጉዳዩ ላይ ተጨማሪ ማብራሪያ ለመስጠት ፈቃደኛ ሳይሆን ቀርቷል። ለኤኤፍፒና ለኤፒ ዘገባ ኤደን ገረሙ ከዋሽንግተን ዲሲ።
በሙስና ጉዳዮች ላይ የሚያተኩረውና ትራንስፓረንሲ ኢንተርናሽናል የተባለው ተቋም ባለፈው ዓመት ባወጣው ሪፖርት አብዛኞቹ የአፍሪካ ሀገራት በሙስና ላይ የሚያደርጉትን ዘመቻ ገትተዋል ወይም ዘመቻቸው ተጠናክሮ አልቀጠለም። ጋናን ጨምሮ በበርካታ የአፍሪካ ሀገራት ሙስና አሁንም የሚታይ ችግር ነው። የአገሪቱ የሰብአዊ መብትና የአስተዳደራዊ ፍትህ ኮሚሽን እንደሚለው ሙስና የአገሪቱን በጀት 20% እየወሰደ ነው። የሲቪል ማህበረሰብ አባላት በሙስና ላይ የሚደረገውን ዘመቻ በመቀላቀል ላይ ናቸው። አይዛክ ካሊዲዝ ከአክራ የላከውን ዘገባ እንግዶ ወልዴ ያቀርበዋል።
ጋናውያን ጋዜጠኞች ቀጣዩን የምርመራ ጋዜጠኝነት ስራቸውን ለማከናወን እቅድ በማጣት ላይ ናቸው። ዘ ፎርዝ ስቴት ለተሰኘውና መሠረቱን አክራ ላደረገው ትርፋማ ላልሆነ ድርጅት ይሠራሉ። ድርጅቱ የሕዝብን ጥቅምና ተጠያቂነትን በማስፈን ረገድ በምዕራብ አፍሪካ የሚዲያ ተቋም በኩል ለተወጠነው ተነሳሽነት የሚሠራ ነው። ኮፊ ኢንቺል የፎርዝ ስቴት አዘጋጅ ነው።
ከጋናውያን ጋር እንሠራለን። ሙስናን ከሚያጋልጡት ጋር እንሠራለን። ችግሮችን በጥልቀት እንመለከታለን። በህትመት፣ በድረገጽ፣ በዩቲዩብ እና በዋና ዋና ሚዲያዎች በዘጋቢ ፊልሞች እናቀርባለን።
ህትመቱ በአብዛኛው በጸረ ሙስና ዘገባዎች ላይ ያተኩራል። ከሶስት ዓመታት በፊት የተጀመረው ህትመት በርካታና ጠንከር ያሉ የሙስና ዘገባዎችን ሰርቷል። ከእነዚህ ውስጥ የመንግሥት ባለሥልጣናት ሀብታቸውን እንዲያሳውቁ ያደረገው ይገኝበታል። ጉዳዩን ወደ ኮሚሽኑ በመውሰድ ተጨማሪ ምርመራ እንዲደረግበት አድርጓል። አዘጋጁ ኮፊ ኢንችል የሚያክለዋል።
So when we did that story, as many as 294 or so public officials hurriedly declared their assets. In fact, before the publication, they
had not... ሙስናን በተመለከተ ያወጣነውን መረጃ ተከትሎ 294 የሚሆኑ ባለሥልጣኖች በጥድፊያ ያላቸውን ንብረት አስታውቀዋል። ከህትመቱ በፊት ግን ሀብታቸውን አላሳወቁም ነበር። እናም ውጤታማ ሥራ ነበር። ለህዝብ ወኪሎችና ባለሥልጣናት መልእክት አስተላልፏል።
ሀገሪቱ ብሔራዊ የጸረ ሙስና የድርጊት እቅድ ቢኖራትም በጋና ሙስናን መዋጋቱ ከባድ እየሆነ እንደመጣ ዘመቻ አድራጊዎች ይናገራሉ። ሜሪ አዳ ጋና ኢንቴግሪቲ ኢኒሽቲቭ የተሰኘው ተቋም ዋና ዲሬክተር ናቸው።
ናሽናል አንቲ-ኮረፕሽን አክሽን ፕላን ብሉፕሪንት ፎር ኦል ኦፍ አስ ቱ ፋይት ኮረፕሽን።
ብሔራዊው የጸረ ሙስና የድርጊት እቅድ ሙስናን በመዋጋት ረገድ መመሪያችን ነው። ነገር ግን በስርዓት ውስጥ ትኩረት ያልሰጠናቸው ክፍተቶች አሉ። ይህም በሙስና ላይ የሚደረገውን ትግል ከባድ ያደርገዋል።
ከተጠቀሱት ክፍተቶች አንዳንዶቹ የመንግስት ባለስልጣናትን ለመመርመር ስልጣን የተሰጣቸው ተቋማት ላይ እንቅፋት የሚፈጥሩ ደካማ ህጎች ይገኙበታል። የሲቪል ማህበረሰብ ቡድኖች ክፍተቱን ለመሙላት በመስራት ላይ ናቸው። ኮጆ ፖምፑኒ አሳንቴ በተሟጋችነትና በፖሊሲ ላይ ያተኮረ ተቋም መሪ ናቸው።
We are able to do original investigations. We have actual investigative journalists.
ከዚህ በፊት ያልተሞከረ አዲስ ምርመራ አድርገናል። የምርመራ ጋዜጠኝነት የሚሰሩት የራሳቸው ምርመራ ያደርጋሉ። በሂደት ላይ ያሉ ክስቶችን ወይም ተቀብሮ የቀሩ ክስቶችን እንከታተላለን።
ኮጆ እንደሚሉት ተቋሙ ባለፈው 7 ዓመታት የሰራው ስራ ፍሬ በማፍራት ላይ ያለ ይመስላል።
We didn't want the issue of corruption to die and also to be episodic, you know, we just
እንደገለጽ ነው የሙስና ጉዳይ ተቀብሮ እንዲቀር ወይም አልፋልፎ የሚነሳ ጉዳይ እንዲሆን አንፈልግም። በሙስና ላይ የምናደርገውን ትግል መቀጠል እንዳለብን ለዜጎች ለማሳወቅና ትግሉን እንዲቀላቀሉ እንሻለን። ምክንያቱም ሙስና ምንም ችግር የለው ጉዳይ ሆኖ እንዲሰማቸው አንፈልግም።
በሲቪል ማህበረሰብ የተሰራው ስራ ሰዎች ስለ ሙስና ግንዛቤ እንዲያገኙ አድርጓል። በድጋሚ ሜሪ አዳ
Both as anti-corruption and governance experts and think tanks, a lot of work has been
እንደ ጸረ ሙስና አስተዳደር ባለሙያዎች በርካታ ስራዎች ተፈጽመዋል። ሙስና በርካታ ችግሮችን የያዘ እናም ለመዋጋትም ከፍተኛ ቁርጠኝነት እንደሚያስፈልገን በጥናት ላይ የተመሰረተ ማስረጃ ቀርበናል።
እንደ ትራንስፓረንሲ ኢንተርናሽናል ከሆነ ጋና በሙስና ላይ የምታደርገው ዘመቻ ላለፉት 4 ዓመታት ተቀዛቅዞ ነበር። ተቋሙ ባለፈው ዓመት ባወጣው ሪፖርት ጋና ሙስናን በመዋጋት ረገድ ምንም ስላልተንቀሳቀሰች ያገኘችው ነጥብ 0 ነው። ከ180 ሀገራትም 7ኛ ደረጃን ይዛለች። እንደ በርካታ ተንታኞች ከሆነ ለብነት የፈጸሙ ባለስልጣናትን በሕግ ተጠያቂ ማድረግ ሙስናን ሳቢ እንዳይሆን ለማድረግ ቁልፍ ነው።
በመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሚካፈሉ አብዛኞቹ ወጣት መራጮች ከጆ ባይደን እና ከዶናልድ ትራምፕ በተጨማሪ ሌላ አማራጭ ቢኖር ብለው እንደሚመኙ ይናገራሉ። ይህን የሚሉበት አንዱ ምክንያት ሁለቱ እጩ ተፎካካሪዎች እድሜያቸው የገፋ መሆኑ ነው። የሆነ ሆኖ ወጣቶቹ መራጮች ከሁለቱ ማንኛውን ይደግፋሉ? የአሜሪካ ድምጹ ስካት ስተርንስ ያጠናቀረውን ዘገባ ዝርዝሩን ይዟል። ቆንጅት ታየ ታቀርባለች።
የሁለቱ ዋና ዋና ፓርቲዎች እጩዎች ሆነው እንደሚቀርቡ የሚጠበቁት የእድሜ ባለጸጎቹ ለፕሬዝዳንትነት በሚያደርጉት ፉክክር ከእድሜያቸው መግፋት ተያይዞ የፕሬዝዳንትነት ስራ የሚጠይቀው አቅም አላቸው ወይ የሚል ጥያቄ መነሳቱ አልቀረም። በተለይም ወጣት መራጮች ይህንን ጥያቄ ያነሱታል። የኒው ሃምሽሩ መራጭ ዴዝመንድ ኬገር ሲናገር
Republicans or Democrats can you put someone on the ticket that actually is, you know, worth voting for.
ሪፐብሊካኖቹም ይሆኑ ዲሞክራቶቹ የኔ ድምጽ የሚገባው ሰው ይዘው የሚወዳደሩ ከሆነ እመርጣቸዋለሁ።
ይህ የተባለው የምርምር ተቋም ባለፈው ሳምንት ባወጣው ሪፖርት ከ30 አመት በታች ከሆኑ መራጮች መካከል 2/3ኛው እድሉ ቢኖረን ሁለቱንም በሌላ እጩ እንቀይራቸው ነበር ማለታቸውን ጠቅሷል። ለማንኛውም ወጣቱ ከባይደን እና ከትራምፕ ማንኛውን ነው የሚደግፈው? የኒው ሃምሽር ክፍለ ግዛቷ መራጭ ፍራንቼስካ ፓኔሎ የስነ ተዋልዶ መብት ጉዳይ ስለሚያሳስባት ጆ ባይደንን ነው የምትደግፈው።
I think abortion is important to me, abortion care.
እንደሚመስለኝ ለእኔ ዋና ጉዳይ አድርጌ የምወስደው የጽንስ ማስወረድን ጉዳይ ነው። ከጽንስ ማስወረድ ጋር ተያያዥ የሆነ የጤና እንክብካቤና ጽንስ የማቋረጥ መብት መከበር ትልቅ ቦታ የሚሰጠው ጉዳይ ነው።
በመጪው ህዳር በሚካሄደው ምርጫ ፍሎሪዳ ውስጥ ጽንስ የማስወረድ መብትና ማሪዋና ለመዝናኛነት የመጠቀም መብት ድምጽ ይሰጥበታል። ጄደን ዲያንፎሪዮ እንደሚለው ይህ ወጣቱ ወጥቶ ዲሞክራቶችን እንዲደግፍ ያደርጋል።
Youth voters have a real opportunity to shape the electoral
landscape. Florida ላይ ወጣት መራጮች የምርጫውን ሂደት አቅጣጫ ለመወሰን ትልቅ እድል ያላቸው ይመስለኛል። ጽንስ የማስወረድ መብት መከበር እንዲሁም ማሪዋናን ለመዝናናት መጠቀም መፈቀድ ጉዳይ ወጣት መራጮች ዋና ጉዳይ አድርገው የሚመለከቱት ይመስለኛል። በተለይም ለጽንስ የማቋረጥ መብት ትልቅ ቦታ ይሰጣሉ።
ጆ ባይደን ጋዛ ላይ የተካሄደ ባለው ጦርነት እስራኤልን በመደገፋቸው በአንዳንድ ወጣቶች ዘንድ ተቃውሞ አስነስቶባቸዋል። ሆኖም የማሳቹሴትስ ክፍለ ግዛቷ ወጣት መራጭ ኢሊያና ስታይን እሳቸውን ሳትመርጥ እንደማትቀር ትናገራለች።
I've tried to have conversations with people who don't like Trump and they're like
በአሁኑ ሰዓት እኔ አንድ ዋና ጉዳይ ባይደን በተለይ በአሁኑ ወቅት እየቀጠለ ባለው ግጭት እስራኤልን መደገፋቸውን መቀጠላቸው ነው። ፕሬዚዳንት ባይደን በዚህ ጦርነት ለእስራኤል የሚያደርጉትን ድጋፍ በጣም አደንቃለሁ።
ዊስኮንሰን ክፍለ ግዛት ነዋሪ የሆኑት መራጮች ብሪያና ቦኒያ እና ጆናታን ቦየር ደግሞ ዶናልድ ትራምፕን ከሚደግፉ ወጣቶች መካከል ናቸው።
Yeah, there's never any open discussion.
ፈጽሞ በግልጽ የመወያየት ነገር የለም።
ብሪያና ቦኒያ በግልጽ መነጋገር ቢኖር ጥሩ ነበር ትላለች።
I've tried to have conversations with people who don't like Trump and they're like
ማለቴ ትራምፕን ከማይወዱ ሰዎች ጋር ለመወያየት ሞክረው ቃለው መሄድ ትችያለሽ ልናነጋግርሽ አንፈልግም ነው ያሉኝ። ስለዚህ ዋናው ችግር ያ ይመስለኛል። ሰው መደማመጥ አይፈልግም። ትራምፕን የምትወጂ ከሆነ በጣም መጥፎ ሰው ነሽ ማለት ነው። የማለት ነገር ለንግግር ክፍት መሆን ብቻ አላለው። ብዙ ሰዎች ላይ የማየው ምንም ነገር አትናገሩ የማለት ነገር ነው። ወይም ደግሞ ሊያነጋግሯቸው አይፈልጉም። ለሌሎች ሰዎች ስለ እናንተ ያወራሉ።
ሌላው የዊስኮንሰን ነዋሪ መራጭ አይዚያ ተርነር ትራምፕን የሚደግፉ ወጣቶች በእድሜ እኩዮቻቸው ዘንድ ጥያቄ መነሳቱን ለምደውታል ይላል።
I'll go to the bars wearing a Trump 2024 hat and I get weird looks like crazy.
እኔ ለምሳሌ ትራምፕ 2024 የሚል ኮፍያ አድርጌ ቡና ቤት ይሄዳለሁ። ሰው ሁሉ ይሄ ደግሞ በሚል አይነት ያየኛል። እኔ ግን ምንም ግድ አይሰጠኝም።
አስከትሎም አይዚያ ትራምፕ ሙስናን በሚመለከት ያላቸውን አቋም እንደሚያደንቅ ይናገራል።
Yeah, I think there is a ton of corruption.
በዓለም በጠቅላላ በጣም ብዙ መጥፎ ነገር እየተፈጸመ ነው። እንደሚመስለኝ ድርጊቱን የሚፈጽሙትን ሰዎች ሳይፈሩ በቀጥታ ከሚናገሩ የተወሰኑ ሰዎች መካከል አንዱ እሳቸው ናቸው። ለአገሪቱ የሚጠቅማትን ሥራ ይሰራሉ ብዬ አስባለሁ።
ሮይተርስ እና በምህጻር ኢፕሶስ የተባለው የዓለም አቀፍ ገበያና የሕዝብ አስተያየት ምርምር ተቋም ባለፈው መጋቢት ወር ያወጡት ግምገማ እንደሚያሳየው በ18 እና በ29 ዓመት መሃል ከሆኑ አሜሪካውያን ወጣቶች መካከል ጆ ባይደንን የሚደግፉት ትራምፕን ከሚደግፉት በ3% ይበልጣሉ። ይህ ከ4 ዓመታት በፊት በተካሄደው ምርጫ ከነበረው የ24% ብልጫ በእጅጉ ያነሰ ነው።
የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሳምንታዊው ዲሞክራሲ በተግባር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሀገራትን የሰብአዊ መብቶች አያያዝ በተመለከተ ዓመታዊ ሪፖርቱን ባለፈው ሳምንት ማውጣቱ ይታወሳል። ሪፖርቱ በኢትዮጵያ በመንግስትም ሆነ ከመንግስት ውጪ በሆኑ ኃይሎች እንደ አውሮፓ አቆጣጠር ባለፈው 2023 ተፈጽመዋል የተባሉ በርካታ የመብት ጥሰቶችን በዝርዝር አስቀምጧል። ሪፖርቱን አስመልክቶ የኢትዮጵያ መንግስት ባለስልጣናት ምላሽ እንዲሰጡ ያደረግነው ጥረት አልተሳካም። በመንግስት ተቋቋመው ነገር ግን በገለልተኝነት እንደሚሰራ የሚገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ እንዲሁም የኢትዮጵያ ሰብአዊ መብት ድርጅቶች ህብረት የተሰኘው ተቋም ዳይሬክተር የሆኑት አቶ መስዑድ ገበየው ስለ ሪፖርቱ እንዲሁም የመብት ድርጅቶቹ በመሬት ላይ ስለሚያከናውኑት ተግባራት ከባልደረባችን እንግዱ ወልዴ ጋር ቆይታ አድርገዋል። እንደሚከተለው ተጠናቅሯል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሀገራትን የሰብአዊ መብቶች አያያዝ በተመለከተ የሚያወጣውን ዓመታዊ ሪፖርት ባለፈው ሳምንት ይፋ አድርጓል። ሪፖርቱ በተለይም በኢትዮጵያ ባለፈው የአውሮፓውያኑ 2023 ዓ.ም ተፈጽመዋል የተባሉትን የመብት ጥሰቶች በዝርዝር አቅርቧል። የኢትዮጵያ መንግስት ወይም የመንግስት ወኪሎች ከህግ ውጪ በዘፈቀደ ግድያ መፈጸማቸውን በርካታ የሀገር ውስጥና የውጭ ሀገራት የሰብአዊ መብት ቡድኖች ሪፖርትን ጠቅሶ ይፋ አድርጓል። ግድያዎቹ በአማራና በኦሮሚያ ክልል እየተካሄዱ ባሉ ግጭቶች እንዲሁም ትግራይን ጨምሮ በሌሎቹ የሀገሪቱ ክፍሎች የተፈጸሙ እንደሆነ አስታውቋል። የክልል ፖሊስ አባላትም ከመጠን ያለፈና ህይወት የቀጠፈ ኃይል ተጠቅመዋል። በግዳጅ መሰወርን አስመልክቶም በአመቱ መንግስትን የሚነቅፉ የፖለቲካ አስተያየት የሚሰጡ ግለሰቦች፣ የቀድሞ ጦር አባላት፣ የምርመራ ጋዜጠኞች፣ የማህበራዊ ሚዲያ አንቂዎች ተሰውረዋል ብለዋል።
መንግስት በጋዜጠኞችና በአንቂዎች ላይ እስሩን ባጠናከረበት ወቅትም
የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት የተሰወሩትን ግለሰቦች በተመለከተ የት እንዳሉ እንዲያሳውቅና ለፍርድ መቅረብ ካለባቸውም አስተማማኝ ማስረጃውን እንዲያቀርብ ባለፈው ዓመት ሰኔ ወር ላይ መጠየቁን አስታውሰዋል። የአሜሪካው የውጭ ጉዳይ በሪፖርቱ የጠቀሰውና በመንግስት የተቋቋመው ነገር ግን በገለልተኝነት እንደሚሰራ የሚገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ዓመታዊ ሪፖርቱ የዘረዘራቸውን ጥሰቶች ቀድሞውንም ከስር ከስር ሲያስታውቅ የቆየ እንደሆነና ዋናው ጉዳይ መሆን ያለበት ግን ተጠያቂነትን ማስፈንና
ተጎጂዎችንም መካስ እንደሆነ ያስታውቃል። ዋና ኮሚሽነሩ ዶክተር ዳንኤል በቀለ የአሜሪካውን አመታዊ የሰብአዊ መብት ሪፖርት አስመልክቶ ከአሜሪካ ድምፅ ጋር ባደረጉት አጭር ቆይታም ይህንኑ አመልክተዋል።
የአሜሪካ ስቴት ዲፓርትመንት ሪፖርት እጅግ በጣም በአብዛኛው በኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ላይ የተመሰረተ ነው። በጣም በተደጋጋሚ የሚጠቅሰው የእኛን ኮሚሽን ሪፖርት እንደ ምንጭነት እየተጠቀመ የተዘጋጀ ሪፖርት ይመስላል። አልፎ አልፎም የሀገር ውስጥ የሲቪል ማህበረሰብ ድርጅቶችን ይጠቅሳል። እንዲሁም ደግሞ በተወሰነ መጠን ቢሆንም ዓለም አቀፍ የሰብአዊ መብት ድርጅቶችን ሪፖርት፣ ነገር ግን እጅግ በጣም በአብዛኛው ምናልባትም ከአንድ ነጥብ በስተቀር በኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ያልተደረገ አዲስ ጉዳይ በዚህ ሪፖርት ላይ የተነሳ አንዳችም ነገር የለም ለማለት በሚቻልበት ደረጃ በአብዛኛው የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅታዊ ሪፖርቶች እና በአመታዊ ሪፖርት ሲዘግብ የነበረውን ነገር በድጋሚ ያቀረበ ሪፖርት ስለሆነ አዲስ ነገር የለውም። ግን ከዚህ እንደ አንድ ግምት መውሰድ የሚቻለው በአንድ በኩል በሀገር ውስጥ ምን ያህል በሰብአዊ መብቶች ጉዳይ ላይ በሚፈለገው መጠን እና ብቃት ሪፖርት ለማድረግ የሚችል ብሔራዊ ሰብአዊ መብት ተቋም እና የሲቪል ማህበረሰብ ድርጅቶች ያሉ መሆኑን ያሳያል። ስለሆነም ከእንግዲህ ከዓለም አቀፍ አጋሮች፣ ሀገሮች፣ ተቋሞች የሚያስፈልገው እነዚህን የሰብአዊ መብት ችግሮች እንዴት እንፍታ፣ እንዴት እናስወግድ የሚለው ላይ መነጋገር እና ድጋፍና እርዳታ ማድረግ ይጠቅም እንደሆነ ነው እንጂ ሪፖርቱ ግን የተለየ አዲስ የሚጨምረው ፋይዳ ያለ አልመሰለኝም በእኔ አስተያየት።
የአሜሪካ ድምፅ የአማርኛ ቋንቋ አገልግሎትም በኢትዮጵያ ይታያሉ የሚባሉትን የመብት ጥሰቶች በሰፊው ሲዘግብ ቆይተዋል። የአሜሪካው የውጭ ጉዳይ ሚኒስቴር ባለፈው ሳምንት ይፋ ያደረገው ዓመታዊ የሰብአዊ መብት ሪፖርትም በአሜሪካ ድምፅ የአማርኛ አገልግሎት የቀረቡ ዘገባዎችን በእማኝነት ጠቅሷል። ባለፈው ነሐሴ በአሜሪካ ድምፅ የአማርኛ አገልግሎት የቀረበውንና ቅድሚያ ለሰብአዊ መብት የተሰኘ ቡድን 3000 የሚሆኑ የቀድሞ የመከላከያ አባላት የትግራይ ተወላጆች በፕሪቶሪያው ስምምነት መሠረት እንደሚለቀቁ ተስፋ ቢደረግም ባልታወቀ ስፍራ ተይዘው እንደሚገኙ የአሜሪካው የውጭ ጉዳይ መስሪያ ቤት በሪፖርቱ ጠቅሷል። ቪኦኤ ያነጋገራቸው የቤተሰብ አባላት ሁኔታውን ከተለቀቁ እስረኞች እንደተረዱ ማስታወቃቸውንም ዓመታዊው ሪፖርት ጠቁሟል። በሀገር ውስጥ የሚገኙ በርካታ የሰብአዊ መብት ድርጅቶችም በዓመታዊ ሪፖርቱ በዝርዝር የቀረቡትን የመብት ጥሰቶች አስመልክቶ ለመንግስትም ሆነ ጉዳዩ ለሚመለከታቸው አካላት ሲያስታውቁ መሰንበታቸውን ይናገራሉ። የኢትዮጵያ ሰብአዊ መብት ድርጅቶች ኅብረት የተሰኘው ተቋም ዲሬክተር የሆኑት አቶ መስዑድ ገበየው ስለ ሪፖርቱም ሆነ የመብት ድርጅቶቹ በመሬት ላይ ስለሚያከናውኑት ተግባራት የሚሉት አለ።
አብዛኛው እንግዲህ ሪፖርቱ የዓመቱ ይሁን እንጂ እኛም በቅርቡ ባደረግነው የተባበሩት መንግስታት በሰብአዊ መብቶች ምክር ቤት የሚደረገው ሁሉ አቀፍ የሰብአዊ መብቶች ግምገማ ወይም ዩኒቨርሳል ፔሪዮዲክ ሪቪው ላይ አብዛኛዎቹን በተለይ ከሲቪልና ፖለቲካ መብቶች፣ ከሀገር ውስጥ መፈናቀል፣ ከሴቶች፣ ከህፃናት፣ ከአካል ጉዳተኞች፣ ከአረጋውያንና ሌሎችም ለመብት ጥሰት ተጋላጭ የማህበረሰብ ክፍሎችን ጉዳይ በሚመለከት ከሃይማኖት ነጻነት ጋር በተገናኘ በማህበራዊና ኢኮኖሚያዊ መብቶች እና ሌሎችም ዘርፈ ብዙ የሚባሉ ሰብአዊ መብቶችን ጉዳዮች የእኛም ሪፖርት የአምስት ዓመቱን ሁኔታ የዳሰሰበትን ይሄኛው ግን በዓመቱ ውስጥ የተከሰቱ አንኳር አንኳር የሚባሉ በተለይ ከትላልቅ የምንላቸውና ተጠያቂነት መምጣት የተቋማትን ሪፎርም የሚጠይቁ የህግ ማሻሻልን ሪፎርም የሚጠይቁ ጉዳዮችን እየተካተተበት ነው እና አጠቃላይ ሪፖርቱ የእኛም አባል ድርጅቶች ለምሳሌ የኢትዮጵያ ሰብአዊ መብቶች ጉባኤ፣ ካርድ እና ሌሎችም ድርጅቶች በተለያዩ ጊዜ ያወጧቸውን ማሳሰቢያዎችንም ጭምር ይዞ የወጣ ነው።
ሆኖም ግን በአሜሪካው ሪፖርት የተጠቀሱት አንዳንድ ጉዳዮች በጥሰታቸው ልክ ያልተቀመጡ እንደሆነም አመልክተዋል። መንግስትም መፍትሄ መስጠት እንዳለበት አቶ መስዑድ ተናግረዋል።
በተለያየ ጊዜ መንግስት ኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ በተለይ ለባለፉት 3 ዓመትና በዚህ አውድ በተለይ ከሰሜኑ ጦርነት ተከትሎ ባሉት አሁን በአማራ ክልል ባለው፣ በኦሮሚያ ክልል፣ በቤንሻንጉል፣ ጋምቤላ፣ በሌሎችም የኢትዮጵያ አካባቢዎች በጣም ሰፊ የሆኑ አይነት ጥሰቶች እንደሚከሰቱ በተደጋጋሚ ጥሪ የምናደርግበት እነዚህ መብት ጥሰቶች ደግሞ መፍትሄ እንዲያገኙ ችግሩን ለመብት ጥሰት መነሻ የሆኑትን ጉዳዮች መንግስት ከስሩ ከመሰረቱ አድሬስ ማድረግ መፍትሄ መስጠት እንዳለበት ይህንንም በሚመለከት ከተወሰኑ ወራት በፊት ለብሔራዊ ምክክር ኮሚሽኑ በላክናቸው 4 የሰብአዊ መብት አጀንዳ ሆኖ መታየት አለባቸው ባልናቸው ላይ ሩት ኮዝ ወይም ይሄም የለችግሮቹ መነሻ የሆኑት ነገሮች ካልተፈቱ በስተቀር እነዚህ እዛም እዚህም የምናያቸው አልፎ አልፎ የሚከሰቱ የመብት ጥሰቶች ትሬንዱ ሰፊ የመብት ጥሰትን እንደ ሀገር የሚያሳይ ስለሚሆን እዚህ መነሻ ናቸው የሚባሉትን ጉዳዮች መፍትሄ መስጠት ያስፈልጋል። ተቋማዊ መልስ መስጠት ያስፈልጋል። ተጠያቂነትን ማምጣት ያስፈልጋል። የህግ ማሻሻል የሚያስፈልገውን ማምጣት ያስፈልጋል። በተለይ ደግሞ በሰብአዊ መብት ጥሰት ዞሮ ዞሮ በዋናነት መንግስት ድርሻውን ስለሚወስድ ሌላውም ሲቪል ሶሳይቲውም የፖለቲካ ፓርቲዎችም የታጠቁ የፖለቲካ ኃይሎችም ደግሞ የራሳቸውን ድርሻ ስለሚወስዱ ሁሉም በተሳትፏቸው ልክ ባደረጉት ወይ ባላደረጉት ልክ እንዲጠየቁ ግፊት ስናደርግበት የከረምነው ነው።
የአሜሪካው የውጭ ጉዳይ ሚኒስቴር ዓመታዊ ሪፖርት ጥሰቶችን በዝርዝር ከመጥቀስ ባለፈ መደረግ ስለሚገባቸው ነገሮች ብዙም ያስቀመጠው የለም። ጥሰቶችን በማስቆም ረገድ ጥሰቶቹንም በመፈጸም የሚከሰሰው መንግስት መውሰድ ያለበትን የመፍትሄ እርምጃዎች በተመለከተ የሰብአዊ መብት ተቋማት የሚሉት አለ። በቅድሚያ ዋና ኮሚሽነር ዶክተር ዳንኤል በቀለ።
እኛ እንግዲህ ያው ሁል ጊዜም በየሪፖርቶቻችን ከነ ምክረ ሀሳብ ጭምር በመንግስትም ሆነ በሌሎች ጉዳዩ በሚመለከታቸው ባለድርሻ አካሎች በሙሉ ሊወሰዱ የሚገባቸውን ዝርዝር ምክረ ሀሳቦች እናቀርባለን። ከየሚመለከታቸውም ወገኖች ጋር እንከታተላለን። በአንዳንዶቹ ጉዳዮች ላይ ከመንግስት በፌዴራል ደረጃም በክልል ደረጃም በጎ ምላሽ እያገኘንባቸው የተሻሻሉ፣ የተለወጡ፣ የተስተካከሉ ነገሮች አሉ። ነገር ግን ደግሞ ገና ብዙ እርምጃ ያልተወሰደባቸው ብዙ ምክረ ሀሳቦች አሉን እና በመንግስት በኩል ሊደረግ የሚገባው በኢትዮጵያ ሰብአዊ መብቶች ኮሚሽን የሚቀርቡ የምርመራ ግኝቶችን ተቀብሎ ምክረ ሀሳቦችን ተግባራዊ ማድረግ ነው። የሰብአዊ መብት ሁኔታው እየተሻሻለ ሊመጣ የሚችለው በሚደረገው ምርመራ ክትትል መሰረት የሚደረስባቸውን ግኝቶች መሰረት አድርጎ ሊወሰዱ የሚገባቸው በርካታ እርምጃዎች አሉ። የአጥፊዎችን ተጠያቂነት ለማረጋገጥ፣ የተጎዱ ሰዎችን ለመካስ እና ለመጠገን እንዲሁም ተመሳሳይ ጥሰት ወደፊት እንዳይከሰት ሊወሰዱ ስለሚገባቸው የምናቀርባቸው በርካታ ምክረ ሀሳቦች አሉ። የእነዛን ተግባራዊነት ማረጋገጥ ነው የሚያስፈልገው። ይህንኑ ድምፃችንን ማስተላለፍና መከታተላችንን እንቀጥላለን።
የሽግግር ፍትህና አገራዊ ምክክር የመሰሉ ጉዳዮች ጥሰቶችን ከማስቆም ረገድ ሚና እንደሚኖራቸው በአገር ውስጥ የሚንቀሳቀሱ የመብት ቡድኖችም የሚቀበሉትና መንግስትም እነዚህን ስራዎች ትኩረት ሰጥቶ እንደሚሰራ የሚያስታውቅ ቢሆንም መንግስት ኃላፊነቱን መወጣት እንዳለበትና ለጥሰቶቹ ዘላቂ መፍትሄም እንዲሰጥ በተለያዩ ወገኖች ሲወተወት ቆይቷል። ይህም በተመለከተ የኢትዮጵያ የሰብአዊ መብት ድርጅቶች ህብረቱ አቶ መስዑድ ገበየው የሚያክሉት አለ።
የችግሩን መፍትሄ ከስር መሰረቱ መፍትሄ ለመስጠት እንደ ሽግግር ፍትህ ያሉትን እንደ አማራጭ እንደ መጨረሻ ባይሆንም መንግስታዊ ኃላፊነቱን በአግባቡ መወጣት አለበት። ይሄ መደበኛ የመንግስት ስራ እየተሰራ ጎን ለጎን ደግሞ ዘላቂ መፍትሄ የሚያመጡ ጉዳዮች ላይ በጣም ትኩረት ተደርጎ መሰራት እንዳለበት፣ ለምሳሌ በሀገር ውስጥ መፈናቀልን በምናይበት ጊዜ በአሁኑ ሰዓት ከ3.5 ሚሊዮን በላይ የሀገር ውስጥ መፈናቀል አለ እዚህ ሀገር። ስለዚህ ይሄ ጉዳይ የካምፓላ ስምምነትን ከማጽደቅ አልፎ ራሱን የቻለ አዋጅ ያስፈልጋል። ረቂቅ ወደ ካውንስል ኦፍ ሚኒስተርስ ተልኳል፣ ግን ህጉ ወጥቶ በተለይ ደግሞ መከላከልን ችግሩ ከተፈጠረ በኋላ የሚሰጠውን ምላሽ ሳይሆን መከላከል ላይ ትኩረት ያደረገ፣ ተጠያቂነት ላይ ትኩረት ያደረገ፣ ለተጎዱ ሰዎች ደግሞ ካሳ የሚያገኙበትን ሁኔታ ሁሉ እንዲያመጣ መንግስት በጣም በተደጋጋሚና በተከታታይነት ባለው ስንሰራ ነበር።
ለመብት ጥሰቶችና ለግጭቶች እንደ መንስኤ ከሚነሱት መካከል የተፈጥሮ ሀብት አስተዳደር ችግር፣ በአንዳንድ ክልሎች የሚገኙ የህዳጣን ማህበረሰቦች ለጥቃት ተጋላጭ መሆን፣ በሲቪል በሚዲያና በፖለቲካ ምህዳር ውስጥ የሚስተዋሉ ችግሮች እንዲሁም በኢትዮጵያ ያለው መንግስት አወቃቀር ለሰብአዊ መብት ጥሰቶች መባባስ ምክንያት እንደሆኑ የመስኩ ባለሙያዎች ተናግረዋል። የኢትዮጵያ መንግስት በአሜሪካው የውጭ ጉዳይ መስሪያ ቤት ዓመታዊ ሪፖርትም ሆነ ተፈጽመዋል በተባሉ ጥሰቶች ላይ ምላሽ እንዲሰጥ የሚመለከታቸውን አካላት ለማግኘት ያደረግነው ሙከራ አልተሳካም። ወደፊት የምናገኝ ከሆነ የመንግስትን ምላሽ አካተን እንመለሳለን። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
እንግዲህ ወልዴን ለዘገባው አመሰግናለሁ። ቀጣዩ ዘገባችን ወጣት ስፖርተኞች ሁለገብ የህይወት ክህሎት እንዲኖራቸው ስለሚያግዘው የትስስር ተቋም ያስቃኘናል። ለትርፍ ያልተቋቋመው ስፖርት ፎር ቼንጅ ተቋም ስፖርትን ከሁለገብ እውቀትና ከዕለታዊ ህይወት ጋር እንዲዋሃድ የሚያደርግ የግንዛቤ ማስጨበጥ ስራ እየሰራ ይገኛል። ኤደን ገረመው የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አህዱ ገብሩንና በተቋሙ ከሚደገፉ የስፖርት ቡድን አሰልጣኞች መካከል አንዷን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ 200 የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ስፖርት ፎር ቼንጅ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይፈር፣ የሚገርምሽ እኛ ብዙ ስልጠና የሚመስለን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን፣ ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙ ነገር የሚያስተምሩሽ እና በጣም ብዙ ብዙ ማናቀው በእግር ኳሱ በጣም አሁን አልፈን ልንሄድ እኮ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም ምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች፣ እኔ ብቻ ሳልሆን ብዙ ኮቾች አዋይርነሱን የሚያገኙት። ከዛም በመነሳት እኛ አሁን ብዙ የምናስተምራቸው ልጆች አሉ። እንደሽ በተፈጥሮ ናቹራል ያገኙት ሂስትሪ የሆኑት ነገር አለ አይደለ? ተመርኩዘን የእግር ኳስ ተጫዋች ነገ ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት የምናስተምራቸው ልጆች አሉ።
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ ዓላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል።
እነዚህ ነገሮች ስንሰራ አራት መሰረታዊ ምሰሶዎች ወይም ደግሞ የተመሰረትንባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ መፍጠር ወይም በእንግሊዝኛው ትንሽ ይቀላል የኔትወርክ ኤንድ ፓርትነርሽፕ ፕላትፎርምን መፍጠር እና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን፣ ምክንያቱም 2030 አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተሩ የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። እንዳልኩሽ በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ፣ ስፖርት እንደ መሳሪያ የሚጠቀሙ መንግስታዊ ያልሆኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያው ዓላማችን።
ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑም ያደርጋል።
ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሬፊጂውን፣ ማርጂናላይዝድ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማት የማብቃት ፕሮጀክት አለን ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን የምንሰራበት ዲጂታላይዜሽን ነው።
የስፖርት ፎር ቼንጅ መስራች አህዱ ገብሩ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል።
የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየን እንገኛለን። ጀንደር ኢኳሊቲ ጎል 5 ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል 10 ላይ ሬዲዩስ ኢንኢኳሊቲስ የሚለው ለምሳሌ አሁን ኢኳል ፔ ሴቶችም ወንዶችም በስራ ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች አሉ። ጎል 13 ላይ የክላይሜት አክሽን ያለ። ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል 16 በተለይ ከከተማ ጋር ከኢንስቲትዩሽን ጋር ሰስተናብል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል 17 ላይ ፓርትነርሺፕ ፎር ዘ ጎልስ እኛ ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሺፕ ያስፈልጋል የሚለው አሰ ፋውንዴሽን ነው።
የእግር ኳስ አሰልጣኟ አባይነሽ በስፖርት ፎር ቼንጅ አማካኝነት የአሰልጣኞች ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውንም ነው የምታስረዳው።
ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ 20 ነው አለ መሰለኝ ካልተሳሳትኩኝ። እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር ሰልጣኞቹ ጋር ተስፋ ምናምን ታያለሽ። እንደዚህ ሌላ ሰው መጥተውን ትምህርት ሲሰጥ ያን ያሁን ናሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው ባጭሩ ሰውዬው በአጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር የጨላለምብን ሰዓት ላይ ነን። ስፔሻሊ ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምኑ ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ። እና ያንን ትምህርት ካገኙ በኋላ ሰውዬው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውዬው ያስተማረው እግር ኳስ ብቻ አይደለም።
የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አህዱ እንዲጠቁማል።
በተለይ ሰው ላይ ሲሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው፣ እያወራን ያለ ነው ስለ ህይወት ክህሎት ነው፣ እያወራን ያለ ነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደለም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው ረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅቱ መስራች ስራ አስኪያጅ ቮለንተር ነው የማደርገው። 100 ፉል ታይም ቮለንተር ነው እያደረኩ ያለሁት። ሌሎችም ቲሞቻችን ቦርዱም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሀሳብን ከማስረጽ አንጻር ምን ፈልገዋል ያ ላይ ይቀር ያኛው ነው። ግን በዋነኝነት ሁለተኛው ቻሌንጅ ዓለም ላይ በጣም ትላልቅ ተቋማት አሉ። ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ፣ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም የለ ምንም ስራ አይሰሩም። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ የመተሳሰሩን ነገር አይፈልጉትም።
የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዞ እየተንቀሳቀሰ መሆኑንም ለአሜሪካ ድምጽ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብራን ኃይሉ ናት። ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ። Thank you.